ነገም ብሉ።
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ነሐሴ 1 2012 ዓመተ ምህረት ዝግጅታችን ጀመረ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ነሐሴ 1 2012 ዓመተ ምህረት ዝግጅታችን ጀመረ። በዚህ ሳምንት በመጀመሪያ ላይ ተቋርጦ የነበረው በታላቁ ህዳሴ ግድብ ዙሪያ የሚደረገው ድርድር በመጪው ሳምንት እንደሚቀጥል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ።
አሁን እንሞላለን በሙሌቱ ላይ እንስማማ ነው። ዘላቂ ውሃ አጠቃቀምን በተመለከተ ግን በሌላ ፍሬምወርክ ሌላ ጊዜ እንነጋገራለን።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። ዘገባውን ባበይ ርዕስ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማቀርብላችሁ ቆንጂት ታዬ ነኝ። በአዲስ አበባ የህወሓት ጽህፈት ቤት ኃላፊ አቶ ተወልደ ገብረጻድቅን ጨምሮ 5 ተጠርጣሪዎች ዛሬም ከፍርድ ቤት ትዕዛዝ ውጪ በፖሊስ ቁጥጥር ስር እንደሚገኙ ተገልጿል። ያልተፈቱት የፍርድ ቤት ትዕዛዝ አስፈጻሚው ባለመኖራቸው መሆኑ ተገልጿል። መለስካቸው አምሃ ከአዲስ አበባ ዝርዝሩን ይዟል።
የመንግስት ሚኒስትር ለውጭ ኃይሎችና ለአሸባሪዎች አሳልፎ በመስጠትና የአርቲስት አጫሉ ሁንዴሳን ግድያ ተከትሎ በተፈጠረው ሁከት እጃቸው እንዳለበት ጠርጥሮ ፖሊስ ፍርድ ቤት ያቀረባቸው አቶ ተወልደ ገብረጻድቅ በአዲስ አበባ የህወሓት ጽህፈት ቤት ኃላፊ፣ አቶ ተስፋለም ሂደጎ በሚኒስትር ዴኤታ ማዕረግ የህግ ጥናትና ምርምር ምክትል ዳይሬክተር፣ አቶ አጽባህ አለማየሁ የአቃቂ ቃሊቲ ክፍለ ከተማ የብሔራዊ መረጃና ደህንነት ኃላፊ፣ አቶ በሪሁን ጽጌ በአዲስ አበባ የህወሓት ጽህፈት ቤት ሾፌር እና አቶ ስምዖን ዘገየ በዚሁ ጽህፈት ቤት ሾፌር ፍርድ ቤት በዋስ እንዲፈቱ ያዘዘ ቢሆንም ይህን ዘገባ እስካጠናቀርንበት ደቂቃ ድረስ የፍርድ ቤቱ ትእዛዝ እንዳልተፈጸመ ከተጠርጣሪ ጠበቆች መካከል አንዱ አቶ ታደለ ገብረ መድህን ገልጸዋል። ፖሊስ ቀደም ሲል ተጠርጣሪዎችን በፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ አቅርቦ ቀጠሮ እያስቀጠረ እንደቆየ የሚናገሩት አቶ ታደለ በዚሁ ችሎት ተጠርጣሪዎቹ በዋስ እንዲፈቱ ፍርድ ቤቱ መወሰኑን ያስረዳሉ። ፖሊስ ይህን ውሳኔ በመቃወም ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጊዜ ቀጠሮ ይግባኝ ሰሚ ችሎት አቤት ብለዋል። የከፍተኛው ፍርድ ቤት ችሎትም ከአንድ ሳምንት በኋላ በዛሬው ዕለት በሰጠው ትዕዛዝ የታች ፍርድ ቤትን ውሳኔ አጽንቶ ተጠርጣሪዎቹ እንዲፈቱ ወስኗል። ይሁንና ተጠርጣሪዎቹ ለዋስትና የተጠየቁትን ሁሉ የፈጸሙ ቢሆንም የዛሬውን የፍርድ ቤት ትዕዛዝ ጨምሮ እንዲፈጸም ሊመራ የሚችል ሰው ስለሌለ ሊፈቱ እንዳልቻሉ ጠበቃቸው አቶ ታደለ ገብረ መድን ለቪኦኤ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የደቡብ ክልል ምክር ቤት የክልሉ መንግስት የህግ የበላይነትን በማስከበር የዜጎችን ደህንነት እንዲያረጋግጥ አሳሰበ። በአምስተኛ ዙር የአምስት ዓመት የሥራ ዘመን 11ኛ መደበኛ ጉባኤ የተሳተፉት የክልሉ ምክር ቤት አባላት መንግስት የዜጎችን በሰላም የመኖርና ሀብት የማፍራት መብታቸውን አላከበረም፣ ኮሮና ቫይረስን በመከላከል ረገድም ድክመት አለበት ሲሉ ተናግረዋል። የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው የጥፋት ኃይሎች የህዝብን ጥያቄ በመጠቀም በክልሉ የጸጥታ ችግር እየፈጠሩ ነው፣ የክልሉ መንግስት ህግ የማስከበር ስራውን እየሰራ ነው ብለዋል። ከሐዋሳ ዮናታን ዘብዲዮስ ዝርዝሩን ይዟል።
የደቡብ ክልል ምክር ቤት ለ10ኛው የኢትዮጵያ ብሔራዊ ክልላዊ መንግስት ሲዳማ የስልጣን ርክክብ ካደረገ በኋላ የመጀመሪያው የሆነውን አምስተኛ ዙር አምስተኛ ዓመት 11ኛ መደበኛ ጉባኤ በሐዋሳ ከተማ ማካሄድ ጀምሯል። 11ኛው የደቡብ ክልል ምክር ቤት ራሳቸውን ከምክር ቤት ያገለሉ 38 የወላይታ ህዝብ ተወካዮች በሌሉበት የሚደረግ ሲሆን የምክር ቤቱ አፈ ጉባኤ ወይዘሮ ሄለን ደበበ ለጉባኤው ባሰሙት ቃል ባለፉት 2 ዓመታት አገሪቱ በለውጥ ሂደት ውስጥ መሆኗና ይህንን ለውጥ ለማደናቀፍና አገሪቷን ለማበጣበጥ ከፍተኛ ፍላጎት አላቸው ያሏቸው አካላት ጥረት ያደረጉ ነው ብሏል።
አሁንም በህዝብ ውስጥ አለመግባባቶችና ግጭቶች እንዲፈጠሩ የሚንቀሳቀሱ አካላት ስላሉ የክልላችን ህዝቦች በተለይም የምክር ቤት አባላት በየአካባቢያችን ነጥተን በመጠበቅ ማረፊያ እንዳያገኙ ማድረግ ለውጡን በጠንካራ መደላድ ላይ በመግባት ለሀገራችን ብልጽግና ጉዞ ማረጋገጥ ይጠበቅብናል። መንግስትም የህግ የበላይነትን በማስከበር የዜጎችን የደህንነት ዋስትና
በክልሉ ከሚገኙ ዞኖች ውስጥ 14 ዞኖች በክልል መደራጀት በየዞኖቻቸው ምክር ቤቶች ያጸደቁትን ጥያቄ ለክልሉ ምክር ቤት ያቀረቡ ሲሆን በህገ መንግስቱ መሰረት ምላሽ አልሰጠም በማለት ምክር ቤቱን ክፉኛ ሲተቹ ቆይቷል። የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው የ2012 ዓመተ ምህረት የመንግስት አፈጻጸም ሪፖርት ለክልሉ ምክር ቤት ባቀረቡበት ወቅት በክልሉ ለጸጥታ ችግር ምክንያት ለሆነው ለአደረጃጀት ጥያቄ ምላሽ ለመስጠት ጥረት ተደርጓል ብሏል። የጥፋት ኃይሎች ያደረሱት የጸጥታ መታወክ ችግር በአብዛኛው የክልሉ አካባቢዎች እንደነበሩም ገልጧል። የክልሉ ምክር ቤት ጉባኤ ለተከታታይ 3 ቀናት የሚቀጥል ሲሆን በቀጣይ መርሃ ግብሮች የክልሉ መንግስት የ2013 በጀት፣ የዳኞችና የአመራሮች ሹመት እንዲሁም የደረቅ ቆሻሻ አወጋገድ ረቂቅ አዋጅና ሌሎችም አዋጆች ይጸድቃሉ ተብሎ ይጠበቃል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
በኢትዮጵያ ባለፉት 24 ሰዓታት ለ9203 ሰዎች የኮቪድ-19 ምርመራ ተካሂዶ 552 ሰዎች ላይ ቫይረሱ መገኘቱን ማምሻውን ያገኘነው የጤና ሚኒስቴር እለታዊ የይዞታው መረጃ ጠቁሟል። የ15 ሰዎች ህይወት በበሽታው ሳቢያ ማለፉንም አመልክቷል። በሀገሪቱ በኮቪድ-19 በተያያዘ ለህልፈት የተዳረጉት ሰዎች ቁጥር በአጠቃላይ 380 ደርሷል። እስከ ዛሬ ድረስ ለ478017 ሰዎች የኮሮና ቫይረስ ምርመራ የተደረገ ሲሆን ቫይረሱ ከተገኘባቸው ከአጠቃላዩ 21452 ሰዎች ውስጥ 9415ቱ ያገገሙ መሆናቸውን የጤና ሚኒስቴሩ መረጃ ጨምሮ አስታውቋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሊባኖስ ዋና ከተማ ቤይሩት በደረሰው ከባድ ፍንዳታ የተከሰተውን ውድመት አንዳንዶች የሊባኖሱ ቸርኖቢል ብለው የገለጹት ነው። መላ ከተማይቱን ባናወጠው ፍንዳታ ከ130 በላይ ሰዎች ህይወታቸውን አጥተዋል። ብዙ ሺዎች ቆስለዋል። 300 ሺህ ሰዎች ያለመጠጊያ አስቀርቷል። በርካታ ሆስፒታሎችም ውድመት ደርሶባቸዋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በቤይሩት ጉብኝታቸው የፍንዳታውን አካባቢ ተመልክተዋል። ከቤይሩት በአንቻል ቮራ የተጠናቀረውን ዘገባ አዳነች ፍስሐዬ ታቀርባለች።
የምስራቋ ፓሪስ የሚል ስያሜ አትርፋ የነበረችው ቤይሩት በደረሰው ፍንዳታ ክብደት በኒውክሌር መሳሪያ ወደ ደረሰ አይነት ይጠጋል በተባለው ውድመት ምክንያት እንደገና ወደ ጦርነት አውድማ የተመለሰች እንዳስመሰላት ተገልጿል። ወጣት ወንዶችና ሴቶች የገቡበት ያልታወቀውን ሰዎች ፍለጋና በተሰባበሩ መስተዋቶች የተሞሉትን መንገዶች ማጽዳት እንደተያዙት ተገልጿል። በርካታ በፍርስራሾቹ ውስጥ የተቀበሩ ሰዎች እንዳሉ ይታመናል። እስካሁን ባለው ጊዜ ከ130 በላይ የሚሆኑ ሰዎች በፍንዳታው አደጋ ሕይወታቸው አልፏል። ከ5000 በላይ ደግሞ ቆስለዋል። ተማሪ ዳሊያ፣
ብዙ ችግሮች አሉብን። ኢኮኖሚው ወድቋል። የሊራ ዶላር ዋጋ ተንኮታክቷል። በዛ ላይ የኮሮና ቫይረስ ጉዳይ አለ።
ይባስ ብሎ ደግሞ የፍንዳታ ገጠመን።
የቆሰሉት ሰዎች ወደ ሆስፒታሎች ተወስደዋል። ነገር ግን ሐኪም ቤቶችም ቢሆኑ የፍንዳታው ገፈት ቀማሽ ሆነዋል። በከተማይቱ ትልቅ ከሚባሉት ሆስፒታሎች አንዱ የሆነው ቅዱስ ጆርጅ ዩኒቨርሲቲ ሆስፒታል በብዙ ሺዎች የሚቆጠሩ በሽተኞችን አስወጣ። በርካታ ነርሶች የሚገኙባቸው ብዙ ሰዎች ሞቱ። ሆስፒታሉ በአዲስ መልክ ስራውን ለመጀመር ሲል እርዳታ እየጠየቀ ነው። የቅዱስ ጆርጅ ሆስፒታል አስተዳዳሪ ጆርጅ፣
ሁሉ ነገር ያስፈልገናል። እንዴት እንደምታገኙን በድረገጽ እናስታውቃለን። ማንኛውም ሰው ሊረዳን ይችላል።
ለፍንዳታው ምክንያት የሆነው በተገቢ መንገድ አልተቀመጠም የተባለ መጋዘን ውስጥ የተከማቸ አሞኒየም ንጥረት ነው ተብሏል። ንጥረ ነገሩ ለማዳበሪያና ፈንጂም ለመስራት ያገለግላል ተብሏል። ማስጠንቀቂያ ሲቀርብበት እንደነበርም ታውቋል።
በዓለም አቀፍ የኮቪድ-19 ዜናዎች በዓለም ዙሪያ በቫይረሱ የተያዙ ሰዎች ቁጥር ማሻቀቡን እንደቀጠለ ነው። ከ19.1 ሚሊዮን አልፏል። በዩናይትድ ስቴትስ ከማናቸውም የበለጠው 4.9 ሚሊዮን ተመዝግቧል። ብራዚል 2.9 ሚሊዮን፣ ህንድ 2 ሚሊዮን ይዘው ይከተላሉ። በደቡባዊዋ የዩናይትድ ስቴትስ ክፍለ ግዛት በጆርጂያ በሚገኝ አንድ ትምህርት ቤት አብዛኞቹ ያፍና አፍንጫ መሸፈኛ ጭንብል ያላደረጉ በርካታ ተማሪዎችን የሚያሳይ ፎቶ በማህበራዊ መገናኛ ያወጣ አንድ ተማሪ ከትምህርት ቤቱ መታገዱ ዜናው አስረድቷል። የክፍለ ግዛቲቱ ትምህርት ቤቶች ዋና ተቆጣጣሪ ትምህርት ቤቶች ተማሪዎች ለቫይረሱ በማይጋለጡበት መንገድ ወደ ትምህርት ገበታቸው እንዲመለሱ ለማመቻቸት ብዙ ጥረት አድርጓል ብሏል። የተባለው ትምህርት ቤት አብዛኞቹ መተላለፊያዎች ተማሪዎች በአንድ አቅጣጫ ብቻ ከክፍል ወደ ክፍል እንዲጓዙ የተዘጋጀ ሲሆን፣ ፎቶው ላይ የታየው መተላለፊያ ኮሪዶር ግን ተማሪዎቹ ሳያረፍዱ ከክፍል ወደ ክፍል ለማለፍ በሁለቱም በኩል በተቃራኒ አቅጣጫ ሲራመዱ የሚያሳይ ሆኖ ነው ብለዋል። የጆርጂያ ስቴት ዩኒቨርሲቲ የሕክምና ፕሮፌሰር ዶክተር ሄንሪ ሄይማን ግን በፎቶ ላይ በታየው መሰረት ጥያቄው ልጆች በቫይረሱ ይያዛሉ ሳይሆን በምን ያህል ፍጥነት ምን ያህል ሰው ላይ ቫይረሱ ይዛመታል የሚለው ብቻ ነው ብለዋል። ተማሪዎቹ ጭንብል እንዲጠቀሙ የሚያስገድድ መመሪያም የለም። በጆንስ ሆፕኪንስ ዩኒቨርሲቲ መረጃ መሰረት ዩናይትድ ስቴትስ ውስጥ እስከ ትናንት ማታ ድረስ በ24 ሰዓት ጊዜ ውስጥ ከ2000 በላይ ሰዎች በኮቪድ-19 ምክንያት ህይወታቸው ማለፉ ተዘግቧል። ካለፈው ግንቦት መጀመሪያ ወዲህ ከሁሉም ትልቁ ቁጥር መሆኑ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርና የፌዴራሉ መንግስት የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ ለአሜሪካውያን ከዓለም አቀፍ ጉዞ እንዲቆጠቡ አውጥቶት የነበረውን ምክረ ሀሳብ አንስቷል። በምትኩ ወደ ተለያዩ ሀገሮች የሚደረጉ ጉዞዎችን የሚመለከቱ የተለያዩ ከባድ ማሳሰቢያዎችን አውጥተዋል። የውጭ ጉዳይ ሚኒስቴር ባወጣው መግለጫ በአንዳንድ ሀገሮች የደህንነት ሁኔታዎች ተሻሽለዋል፣ በሌሎች ደግሞ ሊያሽቆለቁል የሚችልበት ሁኔታ መኖሩን ከግንዛቤ በማስገባት ወደ ቀደመው እንደያገሩ ሁኔታ በመለየት በምንሰጠው የጉዞ ማሳሰቢያ ተመልሰናል ነው ያለው። በዚህም መሰረት ደረጃ 4 ፈጽሞ አትጓዙ በሚለው ህንድ፣ ሩሲያ፣ ግብጽ፣ ሊቢያ፣ ሆንዱራስና ካዛክስታንን ጨምሮ 31 ሀገሮች ተካተውበታል። ጉዞ ማድረጉ ላይ እንደገና አስቡበት በሚለው ደረጃ 3 ደግሞ ላይቤሪያ፣ መላው የአውሮፓ ህብረት ሀገሮችና ሌሎች ሀገሮችም ተካተዋል። የአውሮፓ ህብረት በእርግጥ ቀደም ብሎ አሜሪካውያን እንዳይመጡብን ብሎ መከልከሉ የሚዘነጋ አይደለም። ዩናይትድ ስቴትስና የአውሮፓ ህብረት አሜሪካውያን ላይ የተጣለው የጉዞ እገዳ እንዲነሳ እየተነጋገሩ ናቸው ተብሏል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርዝ በ25 ሜትር ባንድ በ12040 ኪሎሄርዝ በ31 ሜትር ባንድ በ9485 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ነሐሴ 1 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አማሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱን አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ።
በዚህ ሳምንት መጀመሪያ ላይ ተቋርጦ የነበረው በታላቁ ህዳሴ ግድብ ዙሪያ የሚደረገው ድርድር በመጪው ሳምንት እንደሚቀጥል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ። ኢትዮጵያ በብሔራዊ ጥቅሟ ላይ ያነጣጠሩ የሁለትዮሽ ወይም ሌሎች ግንኙነቶችን እንደማትቀበል የሚኒስትሩ ቃል አቀባይ አስገነዘቡ። መለስካቸው አማሃ ዝርዝር አለው።
ናሴ 27 ቀን 2012 ዓ.ም ምረት ባለፈው ሰኞ ተጀምሮ በነጋታው የተቋረጠው ግብጽ፣ ሱዳንና ኢትዮጵያ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ሲያደርጉት የነበረው ድርድር በመጪው ሰኞ እንደሚቀጥል የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በጠሩት ጋዜጣዊ መግለጫ አስታወቁ። ድርድሩ የተቋረጠው የሱዳንና የግብጽ ተደራዳሪዎች ኢትዮጵያ ያቀረበችውን የአሞራል ደንብ በየራሳቸው ለመወያየት እንደሆነ መግለጻቸውንም አምባሳደር ዲና ተናግረዋል። የቴክኒክ ባለሙያዎቹ ወደ አገራቸው ተመልሰው በሙሌት ደንቡ ለመወያየት ያስገድዳቸው ኢትዮጵያ ምን አዲስ ሐሳብ አቅርባ ነው ለሚለው የጋዜጠኞች ጥያቄም የሚኒስቴሩ ቃል አቀባይ ማብራሪያ ሰጥተዋል። እንደ አምባሳደር ዲና አባባል ኢትዮጵያ ያቀረበችው ውሃ ሞራል ምክረ ሐሳብ ወይም ደንብ አዲስ አልነበረም።
አሁን እንላለን በሙሌቱ ላይ እንስማማ ነው። ዘላቂ ውሃ አጠቃቀምን በተመለከተ ግን በሌላ ፍሬምወርክ ሌላ ጊዜ እንነጋገራለን። ዘላቂ በነገራችን ላይ አንዳንዴ ወደ ውሃ ክፍፍል የሚገፉበት ሁኔታ አለ። የውሃ ክፍፍልን በተመለከተማ የሶስታችን ጉዳይ ብቻ አይደለም፣ ትሪፓርቲ ነገሮች እንትና። ስለዚህ እንደምን ይመለከታል፣ ያን ፍሬምወርክ የምናስተናግድበት ሌላ አግባብ አለ። አሁን ግን ይሄ ነው የቀረበው፣ ሌላ አዲስ ነገር አለ። ባዶ ቀደም ብሎም የተያዘ እሱ ብቻም አይደለም፣ ከፊልም ጋር የተያዘው እና የቀረበው ችግሮች በሚኖሩበት ሰዓት፣ ለምሳሌ ድርቅ ሲኖር በታች እና ተፋሰስ ሀገሮች በሱዳንም በግብጽም ኮንሲደር እናደርጋለን፣ ከግምት እናስገባለን። ከአሁኑ ግን አንወስንም ነው። ከአሁኑ ግን ይህን ያህል ውሃ ልቀቁ፣ ይህን ውሃ አትልቀቁ፣ ይህን ውሃ ማዛት ችሉም የሚለው አይነት ስምምነት እሱ አንገባም ነው።
በዚህ የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት በሁለት ሳምንት አንድ ቀን በሚጠራው ጋዜጣዊ መግለጫ ላይ ጋዜጠኞች ካነሷቸው ጥያቄዎች መካከል አንዱ በኢትዮጵያና በሶማሌላንድ መካከል ስላለው ግንኙነትና በቅርቡ ሶማሌላንድ ለግብጽ የጦር ሰፈር ሰጥታለች በሚለው ጉዳይ ላይ ማብራሪያ የሚሻ ነበረ። አምባሳደር ዲና በኢትዮጵያና በሶማሌላንድ መካከል አለ ያሉትን ግንኙነት ባጭሩ ሲያብራሩ ሶማሌላንድ እንደ አንድ ነጻ ሀገር ሉዓላዊነቷን ካወጀች አያሌ ዓመታት ቢቆጠሩም አንድም የዓለም መንግስት እውቅና አልሰጣትም ብለዋል። ኢትዮጵያም ባላት ቋሚ የውጭ ጉዳይ ፖሊሲ ይህን እውቅና እንዳልሰጠች አብራርተዋል። ይሁንና የኢትዮጵያን ጥቅምና ፍላጎት በአካባቢው ሊያስጠብቅ የሚችል ጽህፈት ቤት መክፈቷንና ሶማሌላንድም ተመሳሳይ ጽህፈት ቤት በኢትዮጵያ እንዳላት ተናግረዋል። ግብጽ ከሶማሌላንድ ጋር አላት የሚባለውን ግንኙነትና ጦር ሰፈርም መስርታለች ስለሚባለው አምባሳደር ዲና የመንግስታቸውን አቋም አብራርተዋል።
ግብጽ እንደ ሉዓላዊ ሀገር እንደ ነጻ ሀገር ከፈለገችው አካል ጋር ግንኙነት መፍጠር ትችላለች። ከሶማሌላንድም ከሶማሊያም ከሱዳንም ከምንም ሁልጊዜ የምንለው የምናሰምርበት እነሱ የሚፈጥሩት ግንኙነት ግን በኢትዮጵያ ተሳራ መሆን የለበትም። በኢትዮጵያ ሉዓላዊነት ላይ፣ በኢትዮጵያ ነጻነት ላይ፣ በኢትዮጵያ ደህንነት ላይ ያነጣጠረ ትሬት የሆነ አይነት ግንኙነት ውስጥ መግባት የለባቸው የሚል ነው። ይህንን ለሶማሊላንድም በደንብ አስረግጠን ነው የምንነግራቸው። ለነሱ ብቻም ሳይሆን ለደቡብ ሱዳንም ለተቀሩትም ለሁሉም ሀገሮች ማለት ነው። አሁን ሶማሊላንድ ብቻ አይደለም፣ ባለፈው ሱዳንም ሄዷል ይመላለሳሉ የግብጽ ባለስልጣናት። መብታቸውም ችግር የለም። ነገር ግን ይሄ በኢትዮጵያ ኪሳራ መሆን የለበትም የሚለው ቀዩ መስመር እሱ ነው። እሱም እንዳያልፍ ነው የምንፈልገው። እዚህ ላይ አሁንም ከዚህ የተለየ ነገር የለንም። ሚኒስትሩ የሄዱበት ምክንያት ግንኙነትን በማጠናከር ጉዳይ ላይ ለመነጋገር ነው። እንዲህ አይነት ነገሮች ሁልጊዜ የሚደረጉ ሩትንም ናቸው ብሎ መውሰድ ይቻላል።
በታላቁ ህዳሴ ግድብ ዙሪያ የሚካሄደው ድርድር አላግባብ ተራዝሟል፣ ከሚያስፈልገው ጊዜ በላይም ወስዷል የሚል ኃይለ ቃል ከአሜሪካ መንግስት ወጥቷል። ይህስ የኢትዮጵያንና የአሜሪካን ግንኙነት አይጎዳም የሚል ጥያቄም ተነስቷል። ተመሳሳይ ጥያቄ ከዚህ በፊትም ተነስቶ እንደነበረ ያስታውሱት አምባሳደር ዲና ከዩኤስ አሜሪካ ጋር ኢትዮጵያ ያላት ግንኙነት ረዥምና ታሪካዊ መሆኑን በአጽንኦት ገልጸዋል። ኢትዮጵያና ዩኤስ አሜሪካ ከሁለትዮሽ ግንኙነት ባሻገር በአካባቢ ሀገሮች ሰላምና መረጋጋት ላይ አብረው ብዙ የሰሩ እንደሆኑም ተናግረዋል። ይህ ጠንካራ ግንኙነት ይበልጥ እንዲጎለበትና እንዲቀጥል እንደሚፈለግም አስረድተዋል። ቀጥለውም
ከአሜሪካ ጋር ያለንን ግንኙነት እኛ እንከባከበዋለን። ነርቸር ማድረግ ነው ፈልግ፣ እንዲያድግ ነው እንዲፈልገው፣ እንዲበላሽ አንፈልግ። ይሄ ግን ለእኛ ብቻ አይደለም፣ ብዙ ወይስ ለአሜሪካኖችም ይጠቅማል። ለአሜሪካም እንደ ሀገር፣ ለአሜሪካ ህዝብም እንደ ህዝብ። ስለዚህ አሜሪካን ጥቅም የሚያገለግለው ይሄ ነው። ከግድቡ ጋር በተያያዘም እኛ እንድንቀራረብ የሶስትዮሽ ድርድር እንዲሳካ የሚያደርጉትን ጥረት ድጋፍ እናደርጋለን። ለዚህ ነው አንድ ጊዜ ተነስተን እኮ ሄደናል እዚያ ድረስ። በኋላ ነገሩ የማይስማማን ሲሆን ነው። ነገር ግን አሁንም ሮል አላቸው አሜሪካኖች፣ ይህን ታዛቢ ነው ያሉት። ይህን ታዛቢ ሚናቸውን አክብረው እንዲቀጥሉ ነው የምፈልገው። አሜሪካ ታዛቢ ነው፣ አውሮፓ ታዛቢ ነው፣ አፍሪካ ህብረት ታዛቢ ነው። በታዛቢነት ሚናቸውን እንዲቀጥሉ እንፈልጋለን። አቋማችን ይሄ ነው። ከአሜሪካ ጋር ያለንም ግንኙነት እንዲበላሽ አፈል ከአሜሪካ ጋር ያለን ግንኙነት ከተበላሽ የምንጎዳው እኛ ብቻ ሳይሆን አሜሪካኖችን ጭምር ነው የሚለውን መልእክት ነው ለእናንተ የምናስተላልፈው። ኦፊሻል እንትን ይሄ ነገር ግን ብሔራዊ ጥቅማችንን በፕሬዠር አሳልፈን ማንሰጥ እንደሆነ ይህን መረጋገጥ አለብን። በድርድሩም ዙሪያ ሆነ በሌሎችም ጉዳዮች ላይ የኢትዮጵያን ብሔራዊ ጥቅም የኢትዮጵያን ጥቅም አሳልፎ የሚሰጥ ነገር ላይ አሁን ያለው አመራርም ሆነ ህዝባችንም ፈቃደኛ አይደለም ለመደራደር። ወደዛ እንዲገፋንም ማንኛውንም ነገር እንደምንጸየፍ ለማንሳት ነው።
አምባሳደር ዲና በዚህ ጋዜጣዊ መግለጫ የኢትዮጵያ መንግስት በተለያዩ ሀገሮች ተሰደው ላሉና ችግር ላጋጠማቸው ዜጎቹ ባለው አቅም ሁሉ ለመርዳት የሚያከናውናቸውን ስራዎችም ዘርዝረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ወደ ተከታዩ ዘገባ እናልፋለን። በዋሽንግተን ዲሲና አካባቢው የሚገኙ ሴት ኢትዮጵያውያን የኢትዮጵያ መንግስትን የሚቃወም የተቃውሞ ሰልፍ አካሂደዋል። አስተባባሪዎቹን ያነጋገረው ደረጀ ደስታ ዝርዝር ዘገባ አለው።
ሰልፉ በዋሽንግተን ዲሲ አካባቢ የሚገኙ የኦሮሞ ሴቶች የተሳተፉበት ነው። የዛሬውን ሰልፍ ካስተባበሩት መካከል ድንቅነሽ ደሬሳ አንዷ ናቸው። ስለ ሰልፉ ዓላማ ተጠይቀው የሚከተለውን ብለዋል።
የሰልፉ ዓላማ የኢትዮጵያ መንግስት የኦሮሞን ህዝብ እየገደለ ስላለ እያሰረ ስላለ ይሄንን ድምፅ ለመሆን ነው። ለነሱ ድምፅ ለሌላቸው ሰዎች ድምፅ ለመሆን ነው እዚህ ያለ ነው።
ማን ነው ሰልፉን ያዘጋጀው?
ይሄ ሰልፍ ግሎባሊ ነው የተዘጋጀው። ሴቶች ናቸው፣ የኦሮሞ ሴቶች ናቸው ያዘጋጁ። ሌሎች ሀገሮችም ላይ እየተካሄደ ነው ያለው።
የት ሀገር እየተካሄደ እንደሆነ ሊነግሩኝ ይችላሉ?
ለምሳሌ ዛሬ ካናዳ እየተካሄደ ነው፣ እንግሊዝ ሀገር እየተካሄደ ነው፣ ጀርመን ሀገር እየተካሄደ ነው።
ለምንድን ነው የሴቶች ብቻ የሆነው?
ሴቶች ናቸው እያለቀሱ ያሉት፣ ልጆቻቸው እያለቁ ስለሆነ እናት ስለሆነ እኛም ለነዛ እናቶች ልጆቻቸውን ላጡ እናቶች ድምፅ ለመሆን ነው። እነዚህ እናቶች ናቸው ያስተባበሩት፣ እናቶች ናቸው የተጠሩት። እናቶች ብቻ አይደሉም፣ ሰልፉ ላይ ያሉም ደግሞ ህዝቡ ነው።
ገነት ጉርሜሳ የተባሉ ሌላኛዋ ሰልፈኛ በሰልፉ ላይ ስለተገኙበት ምክንያትና ከሰልፉ ምን ውጤት እንደሚጠብቁ የሚከተለውን ተናግረዋል።
ሰልፉ ላይ የተገኘው ዛሬ በኢትዮጵያ መንግስት ላይ የአሜሪካ መንግስት ጫና እንዲያደርግና ህዝባችን ፍትህ በማጣቱ ሴቶች በመደፈራቸው እናቶች በየቀኑ በለቅሶ በመናወጣቸው አገሪቷ ችግር በችግር በመሆኗ ሰላምና መረጋጋት ባለመኖሩ በጠቅላላ ኢትዮጵያ ውስጥ ማንም አሳሪ፣ ማንም ገዳይ፣ ማንም አባራሪ በመሆኑ የህግ የበላይነትን ለማስከበርና እንዲከበር ጥሪ ለኢትዮጵያ መንግስት ለማድረግና በዚህም ደግሞ የአሜሪካን መንግስት ሁልጊዜ ከዚህ ፈንድ በመስጠት መሳሪያ እንዲገዙና ወገኖቻችንን እንዲገሉ እንዲያስገድሉ ስለሚያስደርግ መንግስት የአሜሪካን መንግስት ይህንን ፈንድ እንዲያጡ እንዳይደግፍ፣ ሁለተኛ በሰላም ታገሉ ተብሎ ወደ አገር ውስጥ የገቡት ዜጎቻችን አደብሊስማ ኦሮሞ ሌሎችም ከአገር ውስጥ የገቡ የኦኤምኤን ባልደረባዎችና የቄሮ መሪ እንበለው ጀዋር መሐመድ፣ በቀለ ገርባ፣ አብዲ ረጋሳ፣ ደኛ ከነሳ በቁጥር ተለቆ የማያልቁ ሰዎች በመታሰራቸውና የፍትህ ምክንያት
ከጠዋቱ 4 ሰዓት እስከ ቀኑ 8 ሰዓት ድረስ እንዲካሄድ የተጠራው ሰልፍ ይህን ዘገባ እስካጠናቀርንበት ድረስ እየተካሄደ ነበር። በዚህ ሰልፍ በዋሽንግተን ዲሲ አካባቢ የሚኖሩ የኦሮሞ ሴቶች ተገኝተዋል። በቅርቡ የታሰሩ የኦሮሞ እስረኞች እንዲፈቱ፣ ግድያ እንዲቆም፣ ጠቅላይ ሚኒስትር አብይ ከስልጣን እንዲወገዱ የሚሉና የመሳሰሉ መፈክሮች ተሰምተዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ደረጀ ደስታን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። እየጣለ ባለው የክረምት ዝናብ ምክንያት የአዋሽ ወንዝ በመሙላቱ 32,000 የሚደርሱ የአፋር ክልል ነዋሪዎች መፈናቀል ምክንያት መሆኑ ተሰማ። ለጎርፉ ተጋላጭ የሆኑ የህብረተሰብ ክፍሎች መንግስት ተገቢውን ድጋፍና ክትትል እያደረገልን አይደለም ሲሉ ቅሬታቸውን ገልጸዋል። መስፍን አራጌ ዘገባ አለው።
የኢትዮጵያ ዜና አገልግሎት የክልሉን ምግብ ዋስትና ማስተባበሪያ ጽህፈት ቤት ጠቅሶ እንደዘገበው ከክረምቱ ጋር ተያይዞ የአዋሽ ወንዝ ሞልቶ በመጥለቅለቁ በስድስት ወረዳዎች የሚገኙ 32,000 ገደማ ሰዎች ከቤት ንብረታቸው ለመፈናቀል ተገደዋል። በወንዙ ዳርቻ የሚገኙ ሌሎች 7 ወረዳዎች ደግሞ ለጎርፍ አደጋ ተጋላጭ ሆነዋል ነው የተባለው። የጽህፈት ቤቱ የቅድመ ማስጠንቀቂያና ፈጣን ምላሽ ዳይሬክተር አይዳ ሂስ ያሲንን አስተያየት መሰረት ያደረገው የኢዜአ ዘገባ እንደሚያስረዳው እስካሁን በአይሳኢታ ወረዳ በጉርጉም 2 ቀበሌዎች ለሚገኙ ከ1100 በላይ ሰዎች በሄሊኮፕተር የታገዘ የምግብ አቅርቦት እየተደረገ ነው። ከችግሩ ስፋትና አሳሳቢነት አንጻር ግን የፌዴራል መንግስቱ ድጋፍ እንዲያደርግ መጠየቁን ከዘገባው ለመረዳት ተችሏል። በአፋር አሳይት አካባቢ የእርሻ መሬታቸው በጎርፍ ከጥቅም ውጭ የሆነባቸው አስተያየት ሰጪ ግን የመንግስት ትኩረት አናሳ ነው፣ በአካባቢው ተገኝቶ ችግራችንን የታዘበ መፍትሄ አቅጣጫም ያመላከተ አመራር የለም ሲሉ ቅሬታቸውን ለአሜሪካ ድምጽ ገልጸዋል።
የደረሰ ሰው የለም፣ ከክልሉም ከቀበሌም ከወረዳም ከዞንም ዞር ብሎ የደረሰ ሰው የለም። ትራት ምርቱ ያቅርብናል እኛ ምንም እስካሁን ድረስ ለጋ ሰው የለም። እርሳችን ታፋ ጠቅላላ ሰራተኛው ትትር ራሳችን ወክላል።
እንደ አስተያየት ሰጪው የጥጥና የቴምር ማሳቸው ከጥቅም ውጭ ሆኖባቸዋል።
ምስክርሳ ሀያ ስካር መለት ሳፍሳ ተምር ደግሞ የወለደው ተምር ውሃ ተባስብሶ ስንት ተምር ወርቶ ከፍቷል። ቤት የተሰበረ ሰዎች አለ፣ ስንት አርቴ የጠፋው ሰዎች አለ። ዞር ብሎ ያየ ሰው የለም።
በተለይ የአዋሽ ግድብ መከፈት ለችግሩ መባባስ ምክንያት ሆኗል ሲሉ ነው አስተያየት ሰጪው የተናገሩት።
ማምሌ የሚባል አካባቢ፣ ወንስ የሚባል አካባቢ፣ አሁን ደግሞ 18 ቴክር ሲያረሰ ሰዎች ባዶ ፓርታ ወንስ የሚባል አካባቢ ኮረጎረላ
ማን የሚባል
ወንስ ና ኮረጎራ የሚባል አለ ያሳይ ተቀበሉ። እዚያው ደግሞ አሁን ትንሽ የምናሳው ጊዜ ወደ 20 በላይ ቴክር ከላይ ልከላ የነበረ ሰዎች መሬት ተክላና 600 ሄክታር በላይ ማሳ ተክላላ ውሃ መስሏል። እርሳቸው ተክላላ ሳፍቷል። መሬታቸው ሰዎች ተፈናቅሏል።
በቅሬታው ዙሪያ የመንግስትን አስተያየት ለማካተት ለክልሉ የመንግስት ኮሚኒኬሽን ተደጋጋሚ የስልክ ጥሪና የጽሁፍ መልእክት ለማስተላለፍ ብሞክርም ምንም አይነት ምላሽ ማግኘት አልቻልኩም። ቪኦኤ ይህንን ጨምሮ በተለያዩ ጊዜያት በተለያዩ ርዕሰ ጉዳዮች በሚነሱ ቅሬታዎች ዙሪያ የክልሉ አመራሮች ምላሽ እንዲሰጡ ሙከራ አድርጎ ምላሽ አለማግኘቱን በተደጋጋሚ መዘገቡ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌ ለዘገባው እናመሰግናለን። የአማራ ክልል አደጋ መከላከል ምግብ ዋስትና ኮሚሽን ከመደበኛ ጊዜ የተለየ ዝናብ ሊኖር እንደሚችል በመጠቆም ቅድመ ማስጠንቀቂያ አስተላለፈ። በምዕራቡና ምስራቁ የአማራ ክልል አካባቢ የሚኖሩ የህብረተሰብ ክፍሎች የተዘጉ የውሃ መተላለፊያዎችን በመክፈትና የተሰበሩ ድልድዮችን በመጠገን አስቀድመው ራሳቸውን ከጎርፍ አደጋ የመከላከል ስራ እንዲሰሩ ማሳሰቢያም ሰጥቷል። አስቴር ምስጋናው አጠር ያለ ዘገባ አላት።
የአማራ ክልል አደጋ መከላከል ምግብ ዋስትና ፕሮግራምና አደጋ የሚሹ አካባቢዎች ኮሚሽን የህዝብ ግንኙነት ኃላፊ አቶ እያሱ መስፍን የብሔራዊ ሜቴዎሮሎጂ በሰጠው ትንበያ መሰረት በምዕራብና ምስራቅ አማራ በቀሪ የክረምት ወራት ከመደበኛ በላይ ዝናብ መኖሩን ገልጿል ብለዋል። በዚህም ድንገተኛ የሆነ የጎርፍ አደጋ ሊከሰት ስለሚችል ህብረተሰቡ ራሱን ከአደጋው እንዲጠብቅ ጥሪ አቅርበዋል።
ባለው የሜትሮሎጂ መረጃ መሰረት ዝናቡ ከመደበኛ በላይ በመሆኑ በርካታ የመጥለቅለቅ ሁኔታዎች ሊከሰቱ ይችላሉ። በዋናነት እዚህ ጣና ዙሪያ ላይ ያለውን ተናገርን እንጂ በምስራቅ አማራም ድንገተኛና ቅጽፈታዊ የጎርፍ አደጋዎች ከክረምቱ ጋር ተያይዞ ሊከሰቱ ይችላሉ። ይህን መሰረት በማድረግ ማህበረሰቡ አሁንም የነቃ ተሳትፎ በማድረግ ለጎርፍ ሊያጋልጡ የሚችሉ ችግሮችን ከዝናቡ ጋር ለምሳሌ ናዳዎች መጣው የዘጓቸው ቦዮች ካሉ እነሱን በመክፈት በየጊዜው የቀኝ ስራ በማካሄድ ራሱና ንብረቱን ከአደጋ እንዲጠብቅ አደራ ነው የምለው። ማህበረሰቡ የተዘጉ ቦዮቹን እንዲጠርግ፣ የተሰበሩ ድልድዮችን እንዲጠግን እና አደጋን በራሱ የመቋቋም አቅሙ እንዲጎለብት የግንዛቤ ማስጨበጫና ተግባራትን በራሱ እየመራ እንዲያከናውን በርካታ ተግባራት ከወረዳ ጀምሮ ተከናውኗል።
በአሁኑ ሰዓት በጣና ሐይቅ ዙሪያ የሚገኙት የርብና ጉማራ ወንዞች በመሙላታቸው በአካባቢው ያሉ ነዋሪዎች መቸገራቸውን የገለጹት አቶ እያሱ የተቀናጀ ዘላቂ ስራዎች ባለመሰራታቸው ነው ብለዋል።
በምዕራብ አማራ በተለይ በጣና ዙሪያ ላይ ባለ ርብ ጉማራና ወንዞችን መሰረት አድርጎ በሚከናወን የጎርፍ መከላከል ስራ እስካሁን ድረስ ችግሩን በዘላቂነት ልንታደግበት የምንችለውን አሰራሮች ተቋሙ ስታብሊሽ እያደረገ ተግባራትን እየፈጸመ ይገኛል። ነገር ግን የተቀናጁ አሰራሮቻችን በውጤት ታጅበው ዘላቂ የተፈጥሮ ሀብት ስራዎችን ባለማከናወናችን በየጊዜው ክትር እየሰራን እንገኛለን። ከዚህ በኋላ ግን መሆን ያለበት የተሰሩ የጎርፍ መከላከል ተግባራት በተፈጥሮ ሀብት ስራዎች ታግዘው በዘላቂነት የሚቀጥሉበትን አሰራር ሁሉም አካላት ተረባርቦ ማከናወን አለበት።
በቀጣይ ሊከሰት ይችላል በተባለው የጎርፍ አደጋውን ለመቀነስ የሚያስችል ቅድመ ዝግጅት መደረጉን ነው የተናገሩት።
21 ወረዳዎች ላይ ከክልሉ መንግስት በጀት 10 ሚሊዮን ብር ተመድቦ የጎርፍ መከላከል ስራዎች በእቅድ የተመሰረተ ተግባራት እንዲከናወኑ ተደርጓል። ይሄ ከመንግስት አንጻር የተከናወነ ተግባር ነው። ተቋሙ የማስተባበር ስራ ነው የሚሰራው። ዞንና ወረዳዎችን የተለያዩ አደረጃጀቶችን ፈጥሮ እየሰራ ነው የሚገኘው። ፈጣን ጀልባዎችን በሶስቱም ወረዳዎች አስገብቷል። ፈጣን ጀልባዎች ቅኝት እያደረጉ ነው። የአደጋ ቅኝት ስራዎች እየተከናወኑ ነው። ይህን የአደጋ ቅኝት ስራዎችን መሰረት አድርጎ የሚታዩ ክስተቶች ካሉ ፈጥኖ መረጃ ስለሚሰጥ ችግሩ ቢከሰት ምን ሊሆን ይችላል በሚል አግባብ የቅድመ ዝግጅት ስራ እየተጠናቀቀ ነው። ድንኳኖች ተዘጋጅተዋል። እሱን ተከትሎ ችግሩ ቢከሰት ሊያስከትሉ የሚችሉ የውሃ እና ውሃ ወለድ በሽታዎችን እንዴት እንከላከላቸዋለን የተደራጀ አደረጃጀት ሰርተን እየሰራን ነው የምንገኘው። ይሄ ደግሞ የእኛ ተቋም ብቻ ሳይሆን ሌሎች የሚመለከታቸውን አካላት በባለቤትነት ይዘው ጉዳዩን እየፈጸሙት ነው የሚገኙ ነው።
በክልሉ ምን ያህል ሰዎች በጎርፍ አደጋ ሊፈናቀሉ ይችላል ተብለው ለተጠየቁት ጥያቄ ኮሚሽኑ አጠቃላይ ግምት እንዳላስቀመጠ አቶ እያሱ ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች amharic.voanews.com ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይም ስርጭቶቻችን ዝግጅት አጠላሉ ወደ ሞና ምርጫ ዝንባሌዎችን የሚከታተሉ አሃዞች ያመለክታሉ። ነገር ግን በመጪው ህዳር ወር በሚካሄደው ምርጫ ለማሸነፍ ከፈለጉ በዲሞክራቲክ ፓርቲ ውስጥ ያሉትን ተራማጅ ወገኖችን ማሳመንና ማስተባበር እንዳለባቸው ተገልጿል። የኮሮና ቫይረስ መዛመት የምርጫ ዘመቻ ማካሄድን ከባድ እንዲሆን አድርጓል። ስለሆነም ባይደን ዴሞክራቲክ ፓርቲውን ወክለው እንዲወዳደሩ ለመሰየም ሚልዋኪ ዊስካንሰን ወደሚደረገው የፓርቲያቸው ጉባኤ እንደማይሄዱ የምርጫቸው ዘመቻ ባለስልጣኖች ገልጸዋል። የአሜሪካ ድምጽ ዘጋቢ ማይክ ኦ ሱሌቫን ስለ ባይደን ጥንካሬና ተጋላጭነት ዘገባ አጠናቅሯል። አዳነች ፍሳሐዬ ታቀርበዋለች።
በአሁኑ ወቅት ዩናይትድ ስቴትስ ውስጥ ምርጫ የሚካሄደው ከፍተኛ ስራ አጥነትና የማህበራዊ መነሳሳት ባለበት እንዲሁም አስከፊው የኮቪድ-19 ወረርሽኝ በተዛመተበት ወቅት ነው። በመጪው ህዳር ወር በሚካሄደው ምርጫ ወሳኝ ሚና በሚኖራቸው የሀገሪቱ ክፍላተ ግዛት ፕሬዚደንት ትራምፕ ብዙም የምርጫ ተቀባይነት ያላገኙትም ለዚህ ነው ተብሏል። በቨርጂኒያ ዩኒቨርሲቲ የሚሰሩት ላሪ ሰባቶ ያብራራሉ።
If you go back 10 years, I don't think you'd find many people saying that Arizona and Texas
ከአስር አመታት በፊት የነበረውን ሁኔታ መለስ ብለን ብንመለከት አሪዞናና ቴክሳስ፣ ጆርጂያን ብትሆን ይህን ያክል ይመጥናሉ የሚሉ ብዙ ሰዎች ነበሩ ለማለት የሚቻል አይመስለኝም።
አሁን ግን እነዚህ ክፍላተ ግዛት በምርጫ ውጤት ላይ የወሳኝነትን ቦታ ይዘዋል። ባይደን የቀድሞው ፕሬዚደንት ባራክ ኦባማ ምክትል ፕሬዚደንት በነበሩበት ወቅት በኦባማ አስተዳደር ላይ አብይ ሚና ነበራቸው። በ29 ዓመት ዕድሜያቸው ለሀገሪቱ የሕግ መወሰኛ ምክር ቤት አባልነት የተመረጡ ሰፊ ልምድ ያላቸው ፖለቲከኛ ናቸው።
I'm going to say something outrageous. I know how to make government work.
አንድ ነገር ልንገራችሁ። መንግስት እንዴት መስራት እንዳለበት አውቃለሁ።
በቨርጂኒያ ዩኒቨርሲቲ የሚሰሩት ባርባራ ፔሪ
someone who's been through great tragedies in his life with the death of his
በረጅም የሥራ ልምዳቸው ወቅት ብዙ ሐዘኖች ገጥመዋቸዋል። የመጀመሪያው ባለቤታቸውና ሴት ልጃቸው በመኪና አደጋ ሞተውባቸዋል። ከአምስት አመታት በፊት ደግሞ ወንድ ልጃቸው በካንሰር በሽታ በሞት ተለይቷቸዋል።
ምናልባትም ተቃዋሚዎቻቸው በሂለሪ ክሊንተን ላይ ያሳዩትን ያህል ጥላቻ በባይደን ላይ ያንጸባረቁት በፖለቲካ ባላቸው የረጅም ጊዜ ልምድና በገጠማቸው ሐዘን ምክንያት ሊሆን ይችላል። ያም ሆነ ግን ደጋፊዎቻቸውም ጭምር ግርማ ሞገስ ይጎላቸዋል ይላሉ ተንታኝ ላሪ ሰባቶ።
He is bland, and the blandness normally would hurt him more than it does against Donald Trump.
ደምቀው የሚታዩ ሰው አይደሉም። ይህ ከትራምፕ ይልቅ እሳቸውን መጉዳቱ አይቀርም። ይህ ለእሳቸው ግልጽ የሆነ አማራጭ ይሰጣል።
ባይደን እዚህ ደረጃ ላይ የደረሱት ብዙ ዲሞክራት ተወዳዳሪዎችን አልፈው ነው። ባርባራ ፔሪ
struggling against Bernie Sanders and Pete Buttigieg and Amy Klobuchar.
Bernie Sanderson, Pete Buttigieg and Amy Klobuchar አሸንፈው ነው እዚህ የደረሱት። በሐቅ ለዘብተኛ ናቸው። የግራ ዘመም አስተሳሰብ የላቸውም።
በምክትል ፕሬዝዳንትነት አብሯቸው እንዲወዳደሩ የሚመርጧቸው ሰው አይነት የድጋፍ አድማሱን ሊያሰፉ ይችላሉ። ብዙም ባይሆንም የተወሰነ ድጋፍ ሊያስገኝ እንደሚችል ጆኤል ጎልድስተን የተባሉ በሴንት ሉዊስ ዩኒቨርሲቲ የሕግ ክፍል የሚሰሩ ተንታኝ አስገንዝበዋል። ያም ሆነ ይህ በእንደዚህ አይነት ምርጫ ላይ እያንዳንዱ የምርጫ ድምፅ ጠቃሚ መሆኑ ተገልጿል።
መስፍን አራጌን ለዘገባው እናመሰግናለን። ባለፈው ግንቦት ወር በሚኒያፖሊስ በፖሊስ ቁጥጥር ስር እንዳለ ህይወቱ ያለፈው የ46 አመቱ ጆርጅ ፍሎይድ አሟሟት በመላው ዓለምና በዩናይትድ ስቴትስ ግዛቶች የተቃውሞ ማዕበል መቀስቀሱ ይታወሳል። በዚያ ተቃውሞ ሳቢያም የዘር ግንኙነትን አስመልክቶ በማህበራዊ ሚዲያዎች ላይ በርካታ ውይይቶችና ክርክሮች የተካሄዱ መሆናቸውን ያመለከተ አዲስ ጥናት መውጣቱን ለንደን የሚገኘው የቪኦኤ ሪፖርተር ሄነሪ ሪጅዌል ዘግቧል። ደረጀ ደስታ እንደሚከተለው ያቀርበዋል።
የግንቦት 25ቱን የጆርጅ ፍሎይድን አሟሟት ተከትሎ Black Lives Matter የጥቁር ሰው ህይወት ዋጋ አለው የሚለው መፈክር በመላው ዓለም አስተጋባ። ከአሜሪካ የተነሳው ተቃውሞ የእንግሊዝን ከተሞች ጨምሮ በፓሪስ፣ በርሊን፣ ቶኪዮ፣ አውስትራሊያ፣ ሲድኒ እና ኦክላንድ ድረስ ተቀጣጠለ። በጎዳናዎች ያልተወሰነው ተቃውሞ የኢንተርኔት መረቦችንም ተቆጣጠረ። መሰረቱን ዩናይትድ ስቴትስ ያደረገው የፒው ጥናትና ምርምር ማዕከል በእንግሊዝ፣ በካናዳ፣ አውስትራሊያና ኒውዚላንድ ያሉትን የህግ አውጪዎችን ባለስልጣናት ትዊተር አካውንት ላለፉት 2 አመታት ከታተል ኖሯል። ማከሉ እንደሚለው የጆርጅ ፍሎይድ አሟሟትና የጥቁር ሰው ህይወት ዋጋ አለው የሚለው እንቅስቃሴ በማህበራዊ ሚዲያ መድረክ ከፍተኛውን ውይይትና ክርክር ጭሯል። ከፒው የጥናትና ምርምር ማዕከል ካት ደቭሊን እንዲህ ይላሉ።
Prior to George Floyd's killing, very few had used the phrase Black Lives Matter or hashtags related to that movement.
ከጆርጅ ፍሎይድ ሞት በፊት Black Lives Matter ወይም የጥቁር ሰው ህይወት ዋጋ አለው የሚለውን አነጋገር የሚጠቀሙት ወይም ራሳቸውንም ሆነ አስተሳሰባቸውን ከዛ ንቅናቄ ጋር የሚያያይዙት ጥቂቶች ምናልባትም 4% የሚሆኑ ብቻ ነበሩ። አሁን ጆርጅ ፍሎይድ ከሞተ በኋላ ግን ግማሽ ያህል የሚሆኑት ሰዎች በዚህ ጉዳይ ላይ የሚነጋገሩ ሆነዋል።
በዩናይትድ ስቴትስ የተነሳው ተቃውሞ ወደ ሌሎች ሀገሮችም በመዛመት ሰዎች በአገር ውስጥ ባሉ የዘር ግንኙነቶች ዙሪያ እንዲነጋገሩ ምክንያት መሆኑን ካት ደቭሊን እንደሚከተለው ይገልጻሉ።
69% in Australia who were talking about George Floyd or the Black Lives Matter movement.
በአውስትራሊያ ስለ ጆርጅ ፍሎይድ ግድያ ይነጋገሩ ከነበሩ የህግ አውጪዎች መካከል 69% የሚሆኑት በሀገራቸው ውስጥ ስላለው የዘር ግንኙነት መነጋገር ጀምረዋል። የጆርጅ ፍሎይድ ሞት በገዛ አገሮቻቸው ስላሉት የሀገሩ ዜጎችና የህብረተሰብ ክፍሎች ማውራት ጀምረዋል። በኒውዚላንድም አብዛኞቹ የህግ አውጪዎች ይህንኑ ማድረግ ጀምረዋል።
ك ከእንግሊዝ ህጋውጪዎች ሁለት ሶስተኛ የሚሆኑት በትዊተር አካውንታቸው ስለ ጆርጅ ፍሎይድ አሳዛኝ አሟሟትና የጥቁርም ሰው ህይወት ዋጋ አለው ስለሚለው ነገር ጽፈዋል። ብዙዎቹ የጥቁርም ሰው ህይወት ዋጋ አለው የሚለውን መጥሪያ ቃል #ሃሽታግ በመጠቀም በእንግሊዝም የዘር መድሎ መኖሩ እንዲታሰብበት መልእክታቸውን አስተላልፈዋል። የህግ ጠበቃና የፖለቲካ አክቲቪስት የሆኑት ሞስ ሾግባሚ እንዲህ ብለዋል።
The protest in solidarity, for instance, in the United Kingdom, personally, I don't think that's just about the US. It's also recognizing.
እኔ እንደሚመስለኝ በእንግሊዝ የተቀሰቀሰው የተቃውሞ ሰልፍ በአሜሪካ ለተደረገው ሰልፍ አጋርነት ለማሳየት ብቻ አይመስለኝም። እዚሁ እንግሊዝ ውስጥም በተቀነባበረ መንገድ ውስጡን የተዘረጋውን ዘረኝነት ለመቃወም ጭምር ይመስለኛል።
በእንግሊዝ አስተያየታቸውን ከተጠየቁት የትዊተር ተጠቃሚ የህግ አውጪዎች መካከል አንድ ሶስተኛ የሚሆኑት ፕሬዝዳንት ትራምፕ ተቃውሞውን የያዙበትን መንገድ የሚተቹ ናቸው። 20% የሚሆኑት የእንግሊዝ ህግ አውጪዎች ደግሞ የቀኝ አክራሪዎቹ ሰልፈኞችን ነቅፈው የጻፉ ናቸው። አንዳንዶቹ የህግ አውጪ የምክር ቤት አባላትም ተቃውሞ አድራጊዎቹ በኮሮና ጊዜ አደባባይ መውጣታቸውን ነቅፈዋል። ከፒው ጥናትና ምርምር ማዕከል ካት ደቭሊን እንዲህ ይላሉ።
Legislators were talking about the coronavirus in respect to the protests, but then also turned
ህጋውጪዎቹ ኮሮናን ሰበብ አድርገው ተቃውሞ አድራጊዎቹን ተቻሉ። በሌላ በኩል ደግሞ በእንግሊዝ ካሉት አብዛኞቹ የኮሮና ቫይረስ ተጠቂዎች ብዙዎቹ ነጭ ያልሆኑ የተለያዩ የህብረተሰብ ክፍሎች መሆኑን መነጋገሪያ ሆኖ ይታያል።
ጆርጅ ፍሎይድ ከሞተበት ሳምንት አንስቶ እስካሁን ድረስ የባሪያ ንግድና ነጋዴዎች ጋር ግንኙነትና ታሪካዊ ትስስር ያላቸው ሐውልቶች እየፈራረሱ ነው። የቅኝ ግዢ ታሪኮች እየታደሱ መጻፍ ጀምረዋል። የዘር መድሎ ቀርቶ እኩልነት እንዲሰፍን የሚደረገው ጥሪ በየማህበራዊ ሚዲያው እያስተጋባ ነው። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
አድማጮች፣ የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ወደ ሁለተኛው አጋማሽ መሰናዷችን እንለፍ። በቤንሻንጉል ጉምዝ መተከል ዞን ዲባጢና ቡለን ወረዳዎች የኦሮሞ ነጻነት ሸማቂዎችን ከመደገፍ ጋር በተያያዘ ከ20 በላይ ሰዎች መያዛቸውን ከታሳሪ ቤተሰቦች መካከልና ጠበቃቸው ገለጹ። የመተከል ዞን ዋና አስተዳዳሪ አቶ አትንኩት ሽቱ የታሰሩ ሰዎች ኦነግ ሸኔን በስልክ ምግብና መረጃ በመስጠት ሲደግፉ የነበሩ ናቸው ብለዋል። በተመሳሳይ ሁኔታ በነቀምቴ ከተማም በርካታ ሰዎች ከአንድ እስከ 6 ወር የታሰሩ ቢሆንም ፍርድ ቤት ቀርበው ወይ አልተለቀቁም አሊያም አልተፈረደባቸውም ሲሉ ከቤተሰቦቻቸው መካከል ቅሬታ አቅርበዋል። የነቀምቴ ከተማ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ምስጋኑ ዋቅ ጋሪ ጥቂት ሰዎች የከተማውን ሰላም በማወቅ ታስረዋል፣ ወንጀላቸውም እየተጣራ ነው ሲሉ ተናግረዋል። የኦሮሚያ ክልል ጸጥታና አስተዳደር ቢሮ በበኩሉ በኦሮሚያ በወንጀል ተጠርጥሮ ተይዞ ወደ ፍርድ ቤት ያልቀረበ የለም ሲል አስተባብሏል። ናኮር መልካ ዘገባውን ያስደምጠናል።
ወይዘሪት አያንቱ ደበሎ አባ ገዳይ የሆኑት አባቷ ደበሎ ይካ በቤኒሻንጉል ጉሙዝ መተከል ዞን በዲባጢ ወረዳ ባለፈው ሳምንት ታስረው ትናንት ደግሞ ወደ ግልገል ማረሚያ ቤት እንደተወሰዱ ትናገራለች። የጤናቸው ሁኔታ ክትትል የሚያስፈልገው በመሆኑ ሊለቀቁ ይገባል ስትልም አክላለች።
በአካባቢ ላይ ገዳም የማሳደግና የኦሮሞን ካልቸር ኢምፕሩቭ ማድረግ ነው ዋና አላማው። ፖለቲካ ላይ አይሳተፍም። ፖለቲካ ጋር አያይዞ እሱ ባልሰራው ነገር አባ ወሸኔ ትቀልባላችሁ እናንተ አባ ወሸኔ ናችሁ በማለት አሁን አስሯቸዋል። ከሳምንት አልፏቸዋል ከታሰሩ። ክሱ ትናንትና ቃል ተቀብሎ ነበሩ። ለ14 ቀን ቀጠሮ ተይዞላቸዋል። አባቴ የደም ግፊት ህመምተኛ ናቸው። ደም ግፊት ህመምተኞች ደግሞ መድኃኒት ከጀመሩ በኋላ ክትትል ያስፈልጋቸዋል። ይህ ነገር እንደ አንድ ነገር አይተው አባቴ ነጻ እንዲያወጡ ያለ ወንጀል ነው እየተሰቃየ ያለው። ስለዚህ መንግስት ይህን ነገር እንዲያይሉ እንፈልጋል።
አቶ ተመስገን ገመቹ የህግ ባለሙያ ናቸው። በመተከል ዞን ዲባጢ፣ ቡለንና ወንበራ ወረዳዎች ውስጥ ባለፈው ሳምንት የታሰሩ 25 ግለሰቦች ጠበቃ መሆናቸውን ይናገራሉ። የግለሰቦቹ እስርን በተመለከተም ተከታዩም ብለዋል።
በዚህ በሶስት
ሶስቱም ወረዳ በተለይ በመተከል ዞን ድባቲ ወረዳ፣ በጉደው ወረዳ እንዲሁም ወንበራ ወረዳን ይዞ በብዛት እየታሰሩ ነው። በተለይ የኦሮሞ ብሔር ተወላጅ የሆኑ ሰዎች እስራቱ ከዛሬ ሳምንት አካባቢ ጀምሮ እስካሁን ቀጥሏል። አብዛኛው ቁጥር ያለው ጉደው ወረዳ ነው፣ ቀጥሎ ድባቲ ወረዳ ነው፣ ከዛ ወንበራ ወረዳ ላይ ነው።
የመተከል ዞን ዋና አስተዳዳሪ አቶ አትንኩት ሽቱ በመተከል ዞን የተለያዩ ወረዳዎች ባለፈው ሳምንት ስለተያዙ ሰዎች በስልክ ማብራሪያ ሲሰጡ ግለሰቦቹ ለኦነግ ሸኔ ድጋፍ ከማድረግ ጋር ተያይዞ ነው የታሰሩት ብለዋል።
በቅማሽ ዞን ያሶ ወረዳ በኩል ተሻግሮ የመጡ የኦነግ ሸኔ ቡድኖች አሉ ለማሸበር የመጡ። ስለዚህ በጥናት በመረጃ በማስረጃ ከተለየ በኋላ እርምጃ እየተወሰደ ነው ያለው። ምናልባት ታሰሩት የሚባሉት በቁጥር የማውቀው ነገር የለም፣ ግን እዛ ላይ የጸጥታ ኃይል የፌዴራል ፖሊስ፣ የመከላከያ፣ የክልሉ ጸረ ሽምቅ ኃይል ፖሊስ፣ ህዝቡ ራሱ ይህም አካባቢ አንደኛ አካባቢ የአባይ ግድብ የልማት ኮሪደር እንደመሆኑ መጠን እየሰራ ነው የሚገኘው መንግስት እና በርካታ በህዝብ ላይ ሴት የመድፈር ሁኔታዎች አሉ፣ ሰውን አፍኖ የመውሰድ ሁኔታዎች አሉ፣ ለእነዚህ ኃይሎች ማለት ነው። ስለዚህ ይህም መሰረት አድርጎ ጸጥታ ኃይል እየሰራ ነው። ታሰሩ የሚባሉ ሰዎች አንደኛ እነዚህም ኃይሎችን በስልክም በምግብም በተለያዩ መረጃ መስጠት ላይ ሲደግፉ የቆዩ ኃይሎች ናቸው። በዛ ዙሪያ
ተረጋግጧል። በፍርድ ቤት ሲደግፉ እንደነበር ምናልባት ማስረጃ የተገኘባቸው አለ።
የመጣ ኃይል ተደራጅቶ እዛ ገብቷል። ማህበረሰቡ ጋርም ውይይት እያደረገ እያጣራ፣ ያው ሰው ሲጠረጠር ኦልሬዲ ለጊዜ ይታሰራል እና ይህን መሰረት አድርጎ ነው ማስረጃ እየተሰበሰበ ነገሩ እየተባባሰ ስለመጣ ነው በጣም እየተባባሰ ያለው። ከዚህ አኳያ ነው
የታሳሪዎቹን የህግ ሂደት በመከታተል ላይ የሚገኙት የአስተዳዳሪውን ክስ አስተባብለዋል። ግለሰቦቹ የታሰሩት በወንጀል ድርጊት ተጠርጥረው ሳይሆን በፖለቲካ አመለካከታቸው ነው ባይ ናቸው።
የታሰሩበት ምክንያት እንደ እይታ ፖሊስ ይዞ ለፍርድ ሲያቀርብ ለፍርድ ቤት ጊዜ ቀጠሮ ለመጠየቅ ሲያቀርቡ ኦሮሞ ነጻነት ግንባር ወታደሮችን ትከልባላችሁ የሚል ክሱ እንኳ ቢሆን ድርጊቱ ግን ሁኔታው ሲታይ አንድም ግጭት አንድም የኦሮሞ ነጻነት ግንባር ሰራዊት በዞኑ በተለይ በድባቲ ወረዳ ይሁን በጉለው ወረዳ ይሁን በወንበራ ወረዳ እንቅስቃሴ ሲያደርግ ከየትኛውም የመንግስት የጸጥታ አካል ጋር ግጭት አልተፈጠረም። የትኛውም ሰው አልታፈነም እዛ አካባቢ ላይ። ይሄ ሰራዊት መንግስቱ እንኳ ባይኑ ይሄ ሰራዊት አይቶ እርምጃ አልወሰደም። ግን ሰዎቹ አብልታችኋል፣ አጠጥታችኋል ተብሎ እየተያዙ ያሉ ሰዎች መሀል ከተማ ላይ የሚኖሩ ሰዎች ናቸው። እንዴት አደቀ ሰራዊት ከተማ ውስጥ እንቅስቃሴ ያደርጋል ተብሎ ስለማይጠበቅ ማለት ነው። የህግ ጉዳይ ሳይሆን የፖለቲካ ስራ ለመሆኑ ማሳያዎቹ እንደ አጠቃላይ ከአጫሉ ሞት በኋላ ነው ይሄ ነገር አጠቃላይ አሁን በተለይ በኦሮሞ ብሔርተኞች የፖለቲካ ድርጅት አባላት አካላት ላይ ከየትም ቦታ እንደሚደረገው ካልሆነ በቀር ይሄ ለብቻ አዲስ የሆነ ሰራዊት እዛ ቦታ ተገኝቶ የተከሰተ ነገር ስላለ አይደለም።
በተያያዘ ዜና በነቀምቴ ከተማም በርካታ ግለሰቦች ከአንድ ወር እስከ ስድስት ወር ለሚሆን ጊዜ ያለምንም የፍርድ ቤት ውሳኔ መታሰራቸውን አንድ ለደህንነቴ ስለምሰጋ ስሜ አይጠቀስ ያለ ከቤተሰቡ አባላት መካከል የታሰረበት እንዳለ የገለጸ ግለሰብ ተናግሯል። በነቀምቴ ከተማ በተለያዩ ስፍራዎች ከሶስት ወር በላይ የታሰሩ ሰዎች አሉ። ከድምፃዊ አጫሉ ግድያ በኋላም በርካታ ሰዎች ታስረዋል። 250 የሚሆኑ ሰዎች ስም ዝርዝር በእጄ ላይ ይገኛል። ከእነዚህ ግለሰቦች መካከል አንድም ሰው ፍርድ ቤት አልቀረበም። በነቀምቴ ፓርክ ኮሌጅ ከአንድ ወር በፊት 42 ሰዎች ነበሩ የታሰሩት። አሁን ግን ከመቶ በላይ ሰዎች ሆነዋል በነቀምቴ ፓርክ ኮሌጅ ታስረው የሚገኙት ብለዋል። በነቀምቴ ከሚገኙ ፖሊስ ጣቢያዎች በተጨማሪ በርካታ ግለሰቦች በኩምሳ ሞሮዳ ቤተ መንግስት ቅጥር ግቢ ውስጥ ፓርክ በሚባል ትምህርት ቤትና የደህንነት ጽህፈት ቤት ታስረው በዝናብ ወቅት ከቤት ውጪ እንዲቀመጡ እየተደረገ እንግልት እየተፈጸመባቸው እንደሆነም ታሳሪዎቹን ለመጠየቅ በሄድኩበት ወቅት ለመረዳት ችያለሁ ይላል ይህ ግለሰብ። ወይዘሪት ቢሊሴ ተሾመ እንደምትለው የወለጋ ዩኒቨርሲቲ መምህር የሆኑት አባቷ አቶ ተሾመ ጉተታ ከታሰሩ አንድ ወር ከሁለት ሳምንት በላይ ሆኗቸዋል። ነገር ግን የኢትዮጵያ ህገ መንግስት እንደሚፈቅደው በ48 ሰዓት ፍርድ ቤት አልቀረቡም። ቤተሰብም ለምን እንደታሰሩ አያውቅም ትላለች። እርሷን ጨምሮ ሌሎች አምስት እህት ወንድሞቿ በአባታቸው መታሰር ምክንያት ለችግር መዳረጋቸውን ገልጻለች። የነቀምቴ ከተማ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ምዝጋኑ አጋሪ ጥቂት ግለሰቦች የከተማውን ጸጥታ በማወክ ተጠርጥረው ነው የተያዙት ብለዋል።
ያው
በነቀምቴ ከተማ ከተለያዩ ቦታዎች በወንጀል ድርጊታቸው ተጠርጥረው የተያዙ ጥቂት ሰዎች አሉ። በነቀምቴ ከተማ የጸጥታ ችግር እንደነበር ይታወቃል። በርካታ ግለሰቦች መንገድ ላይ ባልታወቁ ሰዎች ደማቸው ሲፈስ ህይወታቸው ሲያልፍም ነበር። ከዚህ ጋር ተያይዞ ጥቂት ሰዎች በመንግስት ጸጥታ ኃይሎች ተይዘው ምርመራ እየተካሄደባቸው ይገኛል። በኩምሳ ሞሮዳ ቤተ መንግስት ሰዎች እንደታሰሩ ስለሚነሳ ጉዳይ መረጃ የለኝም፣ ለወደፊቱ የማጣራ ይሆናል ብለዋል። የታሳሪ ግለሰቦችን ቁጥርና የህግ ሂደታቸውን በተመለከተ ከመግለጽ የተቆጠቡት ኃላፊው ይህንን መረጃ ከከተማ ፖሊስ እንድናጣራ ጠቁመዋል። ከነቀምቴ ፖሊስ አዛዥ ከኮማንደር ተፈሪ ታደሰ ለማጣራት ያደረግነው ጥረት አልተሳካም። የኦሮሚያ ጸጥታና አስተዳደር ቢሮ ኃላፊ አቶ ጅብሪል መሐመድ በኦሮሚያ በወንጀል ተጠርጥሮ ታስሮ ፍርድ ቤት ያልቀረበ ግለሰብ የለም ብለዋል።
ታስሮ የፍርድ ቤት ያልቀረበ ወይንም የምርመራ ውጤቱ ያልተጀመረ ወይንም ተጀምሮ መዝገብ ያልተደራጀበት ሰው የለም እና እነሱ እንግዲህ በሜዳ እንዲቀርቡላቸው ወይ ደግሞ በሌላ መልኩ የፓርቲ አባላት ናቸው ተብሎ እንዲለቀቁላቸው ከፈለጉ ይሄ ፈጽሞ የማይታሰብ መሆኑን ማወቅ አለባቸው። የህግ ተጠያቂነት በደሃውም በሀብታሙም በድርጅት አመራር ላይ ይሰራል። ይሄ በተጨባጭ እያየን ያለነው ነገር ስለሆነ እነሱ ብቻ አይደሉም፣ ብዙ የመንግስት ባለስልጣናቶችም ታስረዋል። ወደፊቱም ይቀጥላል። ይሄ ህግና ስርዓትን የማስከበር ግዴታ በመንግስት ላይ እስካለ ድረስ ይሄ መቀጠሉ አይቀርም።
በነቀምቴ የታሳሪዎች አያያዝን በተመለከተ ስለሚነሳው ቅሬታ ከኦሮሚያ ጠቅላይ አቃቢ ህግ ቢሮም ሆነ ከኢትዮጵያ ሰብአዊ መብት ኮሚሽን ለማጣራት ያደረግኩት ሙከራ አልተሳካም። ለወደፊቱ የሚሳካ ከሆነ ይዤ ለመመለስ እሞክራለሁ። ለአሜሪካ ድምፅ ናኮር መልካ ከአምቦ።
ናኮርን ለደረሰን ዘገባ እናመሰግናለን። አድማጮች ስልክ ቁጥራችንን እናስታውሳችሁ፣ 2022059942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁንን አብራችሁን ነው። ወደ ተከታዩ ዝግጅት እንለፍ። በኤርትራ የወባ በሽታ ስርጭትን ለመከላከል የተለያዩ ስራዎች እየተሰሩ እንደሆነ ተገለጸ። የክረምት ዝናብን ተከትሎ በህብረተሰብ ሊከሰት የሚችል የወባ በሽታን ለመከላከል መንግስት ትልቅ በጀት በጅቶ የተለያዩ የቅድመ መከላከል ስራዎችን እየሰራ እንደሆነ የኤርትራ ጤና ሚኒስቴር ብሔራዊ የወባ ቁጥጥር ፕሮግራም ኃላፊ አቶ ሰላም ምህረታብ ለቪኦኤ ተናግረዋል። በዓለም የወባ በሽታን ለማጥፋት የተያዙ እቅዶችን ግምት ውስጥ ያስገባ የ15 ዓመት ስትራቴጂ ተነድፎ እየሰራ እንደሆነም አቶ ሰላም አክለው ገልጸዋል። ብርሃነ በረሀ ከአስመራ ዝርዝር ዘገባ አለው።
ጋሽባርካ፣ ደቡብ፣ ሰሜናዊ ቀይ ባህርና አንሰባ ሪጅኖች የወባ በሽታ የሚታዩባቸው አካባቢዎች እንደሆኑ የተናገሩት አቶ ሰላም በወባ በሽታ ከሚጠቁ 58 አካባቢዎች ውስጥ ከ70 እስከ 80 በመቶ ያለውን ቁጥር የጋሽባርካ ሪጅን እንደሚይዝ ጠቅሰው በሐምሌ ወር የወባ ትንኝ ማጥፊያ መድኃኒት የመርጨት ስራ እንደተሰራ ተናግረዋል።
አብቲ ዘባሁን ካልኦት አገደስቲ ተለሰ ዘባታ
በሐምሌ ወር በጋሽባርካና በሌሎች 3 ሪጅኖች የወጣው የወባ ትንኝ ማጥፊያ መድኃኒት የመርጨት ስራ ተሰርቷል። በወጣው መርሃ ግብርም በጋሽባርካ 14 ወረዳዎች በሚገኙ 120 ገጠሮች ወደ 100 ሺህ የሚጠጉ ቤቶች እንዲሁም በደቡብ በ4 ወረዳዎች መድኃኒት የመርጨት ስራው ተካሂዷል። በሰሜናዊ ቀይ ባህርም በተወሰኑ ቦታዎች ላይ መድኃኒት የመርጨት ስራው ይቀጥላል። ስለዚህ በሚበዙት የጋሽባርካና የደቡብ ሪጅኖች መድኃኒት የመርጨት ስራው ተጠናቋል ብለዋል። በኤርትራ እንደ አውሮፓውያኑ አቆጣጠር ከ1998 እስከ 2018 ባሉት 20 ዓመታት ውስጥ የወባ በሽታን ለመከላከል በተደረገው ከፍተኛ ጥረት በበሽታው የሚያዙና የሚሞቱ ሰዎች ቁጥር በ85 ከመቶ በመቀነሱ አልማ ከተባለ ድርጅት ሽልማት እንዳገኘች ያስታወሱት አቶ ሰላም የወባ በሽታን ከምድረ ገጽ ሙሉ በሙሉ ለማጥፋት የተያዘውን የዘላቂ የእድገት ግብ ለማሳካት በየደረጃው የሚተገበር ስትራቴጂ ተነድፎ እየተሰራበት እንደሆነ አቶ ሰላም ተናግረዋል። የወባ በሽታን ለመቀነስ ብሎም ለማጥፋት እንደ አውሮፓውያኑ አቆጣጠር ከ2016 እስከ 2030 በዓለም የጤና ድርጅት በወጣው የ15 ዓመት ስትራቴጂ ላይ ተመርኩሰን ከ2017 እስከ 2021 ተግባር ላይ የዋለ እንዲሁም ከ2021 እስከ 2026 የሚተገበር የራሳችንን ብሔራዊ የወባ ማጥፊያ እቅድ ነድፈን እየሰራን ነው
ብለዋል። አጎበር በመጠቀም በትንኝ የሚተላለፉ በሽታዎችን መከላከል እንደሚቻል የተናገሩት አቶ ሰላም በየሶስት ዓመቱ ወባ በሚታይባቸው አካባቢዎች ለሚኖሩ የህብረተሰብ ክፍል በተደረገው የአጎበር እደላ በጋሽ ባርካ ሪጅን ከሚኖሩ ከ750 እስከ 800 ሺህ ሰዎች ውስጥ 95% የሚሆኑ ቤተሰቦች አጎበር እንደሚጠቀሙ ገልጸው ለሚቀጥሉት ጥቅምትና ህዳር ወራት ተጨማሪ አጎበር እንደሚታደል ተናግረዋል። የተዋሃደ የአካባቢ ንጽህናን በመጠበቅ እንደ ወባ፣ ደንግ ፊቨርና ቺኩንግንያ የመሳሰሉ ተላላፊ በሽታዎችን መከላከል ይቻላል ያሉት አቶ ሰላም ህብረተሰቡ ቤቱንና አካባቢውን እንዲያጸዳ፣ ውሃ የሚያቆሩ ቦታዎችን እንዲደፍን፣ አጎበር በአግባቡ እንዲጠቀም እንዲሁም እንደ ትኩሳት የመሳሰሉ የወባ ምልክቶች በሚታዩበት ጊዜ በ24 ሰዓት ውስጥ በአካባቢው ወዳሉ የጤና ወኪሎች ወይ የጤና ጣቢያዎች እንዲሄድ መክረዋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ብርሃነ በርሀን እናመሰግናለን። ከአሜሪካ ድምጽ የሚተላለፍላችሁ የአማርኛ ቋንቋ አገልግሎት ወደ መጠናቀቁ ተቃርቧል።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ኢንተርኔትን ተገን አድርጎ የሚካሄደው የመረጃ መረብ ጥቃት ወይም የሳይበር ወንጀል በመላው ዓለም እየተስፋፋ ነው ይላል የዕለቱ ርዕሰ አንቀጽ ሀተታውን ሲጀምር። በተለይም በኮቪድ-19 ወረርሽኝ ሁኔታው እጅግ እየተባባሰ መሆኑን ገልጾ የኮሮና ቫይረስ ወረርሽኝ መኖሩ በይፋ ከተነገረበት ጊዜ አንስቶ እስካሁን ድረስ የሳይበር ወንጀል በ400% ማደጉን ኤፍቢአይ ባወጣው መግለጫ ማስታወቁን ርዕሰ አንቀጹ አስታውሷል። በኮምፒውተሮች እና በኢንተርኔት የመረጃ መረብ ላይ የሚፈጸመው የሳይበር ጥቃት እጅግ እየበዛ አደገኝነቱም እየጨመረ የበለጠ እየተወሳሰበ በመሄድ ወንጀሉ የመንግስትም ሆነ የግል ድርጅቶችን የግንኙነት የሥራ መረቦችንና ትስስሮችን ኢላማ ያደረገ መሆኑን ርዕሰ አንቀጹ አስታውቋል። ቢዝነስና የንግድ ድርጅቶች የንግድ ምስጢሮቻቸውና ቁልፍ መረጃዎቻቸውን፣ ዩኒቨርሲቲና ቤተ ምርምሮች ደግሞ የጥናትና የምርምር ግኝቶቻቸውን ሲሰረቁ፣ ዜጎችም እንዲሁ ማንነታቸው እየተጠለፈ በስማቸው በርካታ ወንጀሎች ይሰራሉ ብሏል ርዕሰ አንቀጹ። ባለፈው የሐምሌ ወር መጨረሻ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዩክሬን ዜግነት ያላቸውን አርተም ቪአቸስላቮቪች ራድቼንኮና አሌክዛንደር ቪታሌቪች አርሜንኮ የተባሉትን በቁጥጥር ስር ለማዋል ወይም ለመያዝ የሚረዱ መረጃዎችን ለሚያቀብሉ በእያንዳንዱ ሰው መረጃ 1,000,000 የአሜሪካን ዶላር ወረታ ለመስጠት ቃለ መግባቱን ያስታወሰው የርዕሰ አንቀጹ ጽሑፍ ሁለቱም ግለሰቦች ከቦታ ቦታ እየተላለፉ የተካሄደውን የተቀናጀ የሳይበር ጥቃት ወንጀል ፈጽመዋል ተብለው የተጠረጠሩ ናቸው ብሏል። እንቅስቃሴያቸውን በመከታተል በተደረገ ምርመራ ራድቼኮ እና አርሜንኮ የአሜሪካ የገንዘብ ግብይትና የፋይናንስ ስርዓትን ደህንነት የሚቆጣጠረውን አካል ሴኩሪቲ ኤክስቼንጅ ኮሚሽንን መረጃ ክምችት ሰብሮ በመግባት በሐሰተኛ የኮምፒውተርና የድረገጽ ገንዘብ ዝውውርና ማጭበርበር ተከሰዋል ያለው ርዕሰ አንቀጽ ሁለቱ ግለሰቦች በድምሩ በ16 ተያያዥ ወንጀሎች መጠርጠራቸውና በሺዎች የሚቆጠሩ ምስጢራዊ ፋይሎችን ሰርቆ በመሸጥ ወንጀል እንደተከሰሱ የፍትሐብሔር ክስም የተመሰረተባቸው መሆኑን ርዕሰ አንቀጹ አስረድቷል። ርዕሰ አንቀጹ በመቀጠል ወንጀለኞቹን ለሚጠቁሙ ተባባሪዎች የሚሰጠው የወረታ ክፍያ የተመደበው የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ስር ከሚገኘው የተደራጁ ድንበር ተሻጋሪ ወንጀሎችን ለመዋጋት ከተመደበው ፕሮግራም ነው ካለ በኋላ ይህም አደንዛዥ እጾችን ለመዋጋት ከተመደበው ተመሳሳይ ፕሮግራም ጋር ተደምሮ እንደ አውሮፓ አቆጣጠር ከ1986 አንስቶ ወደ 75 የሚደርሱ ድንበር ተሻጋሪ ወንጀለኞችን ወደ ፍርድ በማምጣት ረድተዋል ብሏል። እነዚህም የሳይበር ወንጀለኞችን በሚመለከት የሚሰጥ ጥቆማ በሙሉ ወደ ውጭ ጉዳይ ሚኒስቴር የደህንነት አገልግሎት በreward@uss.dhs.gov ኢሜይል መላክ ይኖርበታል ያለው ርዕሰ አንቀጽ ራድቼንኮ ወይም አርሜንኮ የክስ ጉዳዮች ወይም ድንበር ተሻጋሪ ወንጀለኞችን በማጋለጥ ስለሚገኘው ሽልማት የበለጠ መረዳት የሚፈልግ ሰው በwww.state.gov/artem/vyacheslavovich-radchenko በሚለው አድራሻ ድረገጽ ላይ ሄዶ ማየት ይችላል ብሏል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፓምፔዮ የሳይበር ወንጀለኞች ለየትኛውም አገር ህግና ደንብ ግድ የላቸውም፣ አያከብሩትም። ወንጀላቸው ዓለምን እስካዳረሰ ድረስ እነዚህ ወንጀለኞች ለፍርድ ለማቅረብና የንጹሐን ዜጎችን ደህንነት ለማረጋገጥ የሁሉንም አገር መንግስታት ትብብርና ቅንጅት እንቀበላለን ማለታቸውን ርዕሰ አንቀጹ የጠቀሰ ሲሆን፣ በመጨረሻም ዩናይትድ ስቴትስ በውጭ ጉዳይ ሚኒስትር ስር ባለው የድንበር ተሻጋሪና የተደራጁ ወንጀሎችን ለመዋጋት ለመደበችው የሽልማት ፕሮግራም የህግ አስከባሪዎችና አጋሮቻቸው ወንጀለኞችን ወደ ህግ ለማምጣት የሚያደርጉትን ጥረት ለማገዝ የታለመ ነው በማለት ርዕሰ አንቀጹ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የሚመጣው የትግርኛ ዝግጅት የአየር ሰዓቱን ይረከባል። በእኛ በኩል ሰላም፣ ደህና ደሩ።